Voice of America.
የቀድሞዋ የህግ ባለሙያ ሴቶች ማህበር ፕሬዝዳንት ወይዘሮ ማዓዛ አሸናፊ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ሲሾሙ አቶ ሰለሞን አረዳ ደግሞ ምክትል ፕሬዝዳንት ሆነዋል። የህዝብ ተወካዮች ምክር ቤት ዛሬ በአካሄደው ስብሰባው በጠቅላይ ሚኒስትር አብይ አህመድ የቀረቡትን ሁለት እጩዎች ያጸደቀ ሲሆን እጩዎቹ ቃለ መሐላ ፈጽመው ሹመታቸውን ተቀብለዋል። ወይዘሮ ማዓዛ በፍርድ ቤቶች ዙሪያ ያሉትን ችግሮች እንደሚረዱና ይህንን ለማሻሻልም ጠንክረው እንደሚሰሩ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝር አላት።
ቀደም ሲል የፌዴራል ጠቅላይ ፍርድ ቤቱን በፕሬዝዳንትነት ይመሩ የነበሩት አቶ ዳንኤል መላኩ ስልጣንና ኃላፊነታቸውን የመልቀቂያ ጥያቄ ያዘ ደብዳቤ አስገብተዋል። ምክትላቸውም አቶ ጸጋዬ አስማማው ተመሳሳዩን አድርገዋል ተብሏል። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጠቅላይ ፍርድ ቤትን በፕሬዝዳንትነትና ምክትል ፕሬዝዳንትነት እንዲመሩ ሁለት ሹመቶችን አቅርበው አጸድቀዋል። ለፕሬዝዳንትነት በእጩነት ያቀረቧቸው የወይዘሮ ማዓዛ አሸናፊን ትምህርት ዝግጅትና የስራ ልምድም ለምክር ቤቱ አቅርበዋል።
በአዲስ አበባ ዩኒቨርሲቲ በህግ ትምህርት የመጀመሪያ ዲግሪ ያገኙ፣ በአሜሪካ በሚገኘው ኬንታኪ ዩኒቨርሲቲ በዓለም አቀፍ ግንኙነት ሁለተኛ ዲግሪ ያላቸው፣ በስራ ልምድ በንግድ ሚኒስቴር የህግ ባለሙያ በመሆን ለረጅም ጊዜ ያገለገሉ፣ በከፍተኛ ፍርድ ቤት ዳኛ በመሆን ያገለገሉ፣ በሀገራችን የሴቶች መብቶች እንዲከበሩ የኢትዮጵያ የህግ ባለሙያዎች ሴቶች ማህበር እንዲመሰረት ከፍተኛ ሚና በመጫወት ማህበሩን በመስራችነትና በስራ አስፈጻሚ ዳይሬክተርነት ያገለገሉ፣ ያላቸውን የሀገር ውስጥና የውጭ ልምድ ታሳቢ በማድረግ ክብርት ወይዘሮ ማዓዛ አሸናፊ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ምክር ቤት ፕሬዝዳንትነት የተከበረው ምክር ቤት እንዲሾምልኝ በትህትና እጠይቃለሁ።
አዲሷ ተሿሚ የኢትዮጵያ የህግ ባለሙያ ሴቶች ማህበር የቀድሞ ፕሬዝዳንት ወይዘሮ ማዓዛ አሸናፊ ቃለ መሐላ ፈጽመው ሹመታቸውን ተቀብለዋል።
ህግንና ስርዓትን መሰረት በማድረግ
ስራዬን ለመፈጸም ቃል እገባለሁ።
ወይዘሮ ማዓዛ በህግ ባለሙያ ሴቶች ማህበር ፕሬዝዳንት በነበሩበት ወቅት ያከናወኑት ተግባር ድፍረት ወደ ተሰኘ ፊልም ጽሁፍ ተቀይሮም የሆሊውድ የፊልም ባለሙያዎችን ቀልብ ስቦ እንደነበር ይታወሳል። በተጨማሪም በሴቶች የተቋቋመው የእናት ባንክ አንዷ መስራችና አመራር ናቸው። ጠቅላይ ሚኒስትር አብይ ምክትል ፕሬዝዳንቱን አቶ ሰለሞን አረዳንም ለምክር ቤቱ አስተዋውቀዋል።
በህግ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪያቸውን በዓለም አቀፍ የኢኮኖሚ ህግ የማስተርስ ዲግሪ ከአምስተርዳም ዩኒቨርሲቲ፣ ሌላ ሁለተኛ ዲግሪያቸውን በህዝብ አስተዳደር ኤምቢኤ ከሃርቫርድ ዩኒቨርሲቲ፣ በዚሁ አሜሪካ በሚገኘው ሃርቫርድ ዩኒቨርሲቲ ሶስተኛ ማስተርሳቸውን በህግ ማስተርስ ዲግሪ ከሃርቫርድ በከፍተኛ ውጤት የተመረቁ፣ የስራ ልምዳቸው በፌዴራል ከፍተኛ ፍርድ ቤት ለረጅም ጊዜ በዳኝነት ያገለገሉ፣ በብዙ ዓለም አቀፍና ሀገር በቀል ተቋማት በሙያ ብቃታቸው የተመሰከረላቸው በመሆኑ ይህ ምክር ቤት መርምሮ የውሳኔ ሀሳቡን እንዲቀበለኝ በአክብሮት ጠይቃለሁ።
አቶ ሰለሞን ኃላፊነታቸውን በብቃት ለመወጣት ቃል ገብተዋል።
ስራዬን ለመፈጸም ቃል እገባለሁ።
ከዚህ ሹመት በኋላ ወይዘሮ ማዓዛ አሸናፊን በስልክ አግኝቼ አነጋግሬያቸው ነበር። የጠቅላይ ፍርድ ቤት ፕሬዝዳንትነት ከፍተኛ ስልጣን ነው። ከዚያም በላይ ደግሞ በአሁኑ ወቅት ብዙ ችግሮች የሚነሱበት ኃላፊነትን የሚጠይቅ ቦታ በመሆኑ ሹመቱ ወደ እርሶ ሲመጣ እንዴት ተቀበሉት ብያቸው ነበር።
በሁለት ስሜት ነው የነበረኝ። የመጀመሪያው ደስ ነው ያለኝ፣ ለዚህ ለትልቅ ኃላፊነት መታሰቡ በጣም ደስ ነው ያለኝ። በሌላ በኩል ደግሞ ያንን ያህል ልልሹ የኃላፊነት ለትም ክብደትን ስለማውቀው ከትንሽ ሀሳቡ ጋር ነው የመጣው ዜናው እና ለተወሰነ ጊዜ አንድ ሳምንት እንደዚህ ማሰብ ነበረብኝ። እዛ በኋላ ግን ያው ይሄ ሀገራችን ልዩ ሁኔታ ትንሽ በአሁኑ ጊዜ እና እንዲህ አይነት ምናልባት ለእድሜ አንድ ጊዜ የሚመጣ አጋጣሚ ሲኖር መቀበል አለብኝ ወደሚለው ስለዚህ ተቀብያለሁ። ግን አሁን በጣም በስምድስታኔ አድርገን ተገንዝቷለሁ።
ጠቅላይ ፍርድ ቤት ብቻውን ጠቅላይ ፍርድ ቤት አይደለም፣ የፌደራል ከፍተኛ ፍርድ ቤት መጀመሪያ ደረጃ ፍርድ ቤትን ጭምር ነው የሚያስተዳድረው። የተወሳሰቡ ጥያቄዎች የሚነሱበት ለምሳሌ እንደ ሙስና እንደዚሁም ደግሞ ፍትህ በአግባቡ አለማግኘት ቅሬታዎች የሚነሱበት ትልቅ አካል ነውና እሱን በተመለከተ ከፍርድ ቤት አካባቢ ከዳኝነት አካባቢ ራቅ ብሎ ቆይቷልና እንዴት ነው ሊመሩት ያሰቡት? ውይይት ያደረጉበት ሹመቱ ከመቀበሉ በፊት ሲቀርብልዎት ጥያቄው?
ትክክል ነው። ጥያቄው ሲቀርብልኝ ከተለያዩ የህግ ባለሙያዎች የቅድመ ዳኞች ጋር ከጠበቆችም ጋር ተነጋግሬያለሁ። እንዳልሽው ያለው ከፍርድ ቤት እውነት ነው። ነገር ግን እዚህ የዳኝነቱ የመሪነት ቦታ ትልቁ ስራ መሪነትን የመስጠት ጉዳይ ነው። እንደሚታወቀው እንግዲህ የጠቅላይ ፍርድ ቤት ፕሬዚደንት ስራ አንዱም ያው የዳኝነት ስራ በመሆኑ የዳኝነት ስራ አለበት። ከዛ ውጭ ግን የአስተዳደር የዲፕሎማሲ እንደገና ደግሞ ከአስፈጻሚው ጋር ከህግ አውጪው ጋር መልካም ግንኙነት በመፍጠር የሚሰሩ በርካታ ስራዎች አሉ። ስለዚህ እኔ ፍርድ ቤት ከወጣ በኋላ የተለያዩ ስራዎችን እንሰርቻለሁ፣ ሀገር ውስጥ ሊሆን በዓለም አቀፍ ደረጃ እና እነዚህ ያካበትኳቸው ልምዶች ይሄ እዚህ ቦታ ላይ አመራር ለመስጠት በጣም ይረዱኛል ብዬ ነው የማስበው። እና ስለዚህ እንዳልሹ ቦታው ከባድ ነው፣ ብዙ ስብስ ጥያቄዎች አሉበት ነው። ነገር ግን አመራር ሰጥቼ ከሌሎች ጋር ተባብሬ ጠንካራ ፊት ፈጥሬ ጉዞውን እጀምራለሁ ብዬ ነው።
ስለዚህ አሁን እንደተረዳሁት ከእርሶ ችግሮቹን ይረዷቸዋል፣ ችግሮቹን ያውቋቸዋል ማለት ነው?
አውቃለሁ። እኔ በኢትዮጵያ ውስጥ ነው የኖርኩት። ለእኔ ትልቅ አንድ ጥቅም ያለኝ ዓለም አቀፍ ድርጅት ብሰራም ከኢትዮጵያ አልወጣሁም በስራዬ እና ከህብረተሰቡ ጋር ነው የምኖረው። ህብረተሰቡ ውስጥ ነው ያለሁት። ከህግ ባለሙያዎች ጋር እገናኛለሁ እና አለኝ ጠቅላላ ግንዛቤ አለኝ።
ሌላው እንግዲህ እንዳልኩት የዳኞች ከሙስና ጋር በተያያዘ ከሚነሳው ችግር ፍትህ ለማግኘት የሚወስደው ጊዜ ከሱ ከሚነሳው ችግር በተጨማሪ በዳኞች በኩል ደግሞ በነጻነት የመስራት የዳኞች ነጻነት አለመጠበቅ እንደዚሁም የዳኞች አስተዳደር ጉባኤ የተወከሉት ለምሳሌ ዳኞች አንድ ዳኛ ብቻ መወከሉና በባለስልጣናት መያዙ የዳኞችን ነጻነት ይሻማል የሚል ቅሬታ ደግሞ ይሰማል። በዚህ በኩልስ ይሄ መረጃ አለዎት? ይሄንን ጉዳይ ለመዳሰስስ ለመንካት ያሰቡት ነገር አለ?
የኃላፊነት ጥያቄ ሲቀርብልኝ የመጀመሪያው ውይይት ያደረግኩት ከኃላፊዎች ጋር የዳኝነት ነጻነት ኢትዮጵያ ውስጥ ለማምጣት መስራት መቻሌን ነው ማረጋገጥ መጀመሪያ የፈለግኩት። ይሄንን አሁን ያለው የመንግስት አመራር ፍላጎት እንደሆነ ጥርጣሬ አልነበረኝም። ምክንያቱም እኔ ነጻ ሰው ነኝ፣ የትኛው ፖለቲካ ወገንተኝነት የለኝም። ስለዚህ እኔ እንደዚህ ኃላፊነት ስጠየቅ ፍርድ ቤቱ ነጻ ፍርድ ቤት እንዲገነባ ኃላፊዎቹ ህዝብ ተወካዮች ምክር ቤትን ጭምር ዛሬ ባደረገው ውሳኔ አረጋግጠልኝ። ከዛ ውጭ በግል ካረኩት ውይይት ሌላ ትላንትና ሚኒስትር ዶክተር አብይ አህመድ ፍራንክፈርት ያደረጉት ንግግር ነጻ ፍርድ ቤት ማቋቋም ትልቁ ራዕያቸው የመንግስታቸው ራዕይ እንደሆነ ገልጸዋል። ዛሬም ፓርላማ ምንና የዳኞች አስተዳደር ጉባኤ አወቃቀሩ ምን ይመስላል፣ ተግባሩ ምንድን ነው፣ በምን መልኩ ይሻሻል ነው ወደ ፈለግ ነው ፍትህን ወደ ህዝብ ለማድረስ የምንችለው የሚለው ሁሉ እንግዲህ የሚታዩ ናቸው ማለት ነው። እና ይሄ የጋራ ራዕይ ካለ አስፈላጊ እርምጃዎች ሁሉ በሂደት ይወሰዳሉ፣ መሻሻል ያለባቸው እርምጃዎች ሁሉ ይወሰዳሉ ማለት ነው። መሻሻል አስፈላጊ የሚሆኑ እርምጃዎች ይወሰዳሉ ማለት ነው።
እንግዲህ ዛሬ ለሀገር ውስጥ መገናኛ ብዙሀን አጭር በሰጡት ቃለ ምልልስ በህግ አምላክ የሚለው አባባል የሚከበርበትን የፍትህ ስርዓት ለመገንባት እንግዲህ እንሰራለን ብለዋል እና ምን ማለት ነው? እስቲ ለእኛም ለአድማጮቻችን ያብራሩልን።
እዛ ኢንተርቪው ላይ እንዳልኩት እኔ ድሮ በማድግበት ጊዜ የህግ አምላክ ሲባል ከፍተኛ ክብደት ነበረው። ሰዎች አንድ ሰው የህግ አምላክ ሌላውን ሲል መንገድ ላይ እንኳን ይቆማሉ። ያ ምንድን ነው? የህግን የበላይነት ላይ ህዝቡ ከፍተኛ አመኔታ ነበረው። አሁንም የኢትዮጵያ ህዝብ ህግ ወዳጅ ነው፣ ህግ አክባሪ ነው። ነገር ግን ፍትህ ሊደርስ ስላልቻለ ወደ ህዝቡ ህዝብ ላይ ያለው እፈት በመጠኑም ቢሆን እየተቀነሰ እየተሸረሸረ መጥቷል። እንግዲህ ህግ ወረቀት ላይ ብቻ መሆኑ በቂ አይደለም። ህግን ተግባራዊ የሚያደርገው መጨረሻ ላይ ፍርድ ቤት ነው። አንድ ሰው በመንግስት አካል ቢበደል ወይም ደግሞ በሌላ ግለሰብ ቢበደል መጨረሻ ላይ ደግሞ ፍትህ የሚያገኘው ፍርድ ቤት ነው። ፍርድ ቤቶች ደግሞ የተቀላጠፈ ፍትህ ፖለቲካ ጫና እንዲሁም ደግሞ ከሙስና የጸዳ ፍትህ መስጠት ካልቻሉ ህግ ራሱ ትርጉሙን ያጣል ማለት ነው። እና በዚህ ምክንያት የህግና የፍትህ ግንኙነትን እንደገና በአዲስ መልክ እንዲረዳው እና ይሄ ግንኙነቱ ትርጉም እንዲያገኝ እንሰራለን ብዬ ነው የማስበው።
እንግዲህ ወይዘሮ መዓዛ ጠቅላይ ሚኒስትር አብይ አህመድ አዲሱን ካቢኔያቸውን ከማቋቋም ጀምሮ ሴቶችን የመሾም ሴቶችን ወደ አመራር ቦታ የማምጣት አካሄድ የፈጠረው እድል ነው ወይስ እርሶ ብቃት አለኝ ይሄንን ቦታ መምራት እችላለሁ እንዳሉት በህግ አምላክ ተብሎ ሰዎች የሚቆሙበትን ህግ የተረጋገጠበትን ወይም የፍትህ ስርዓቱ የሚሻሻልበትን ስርዓት የመገንባት አቅም አለኝ ብለው ያስባሉ?
እኔ በቂ ልምድ በቂ አቅም አለኝ ብዬ አምናለሁ። ተፈቅዶልኝ ለመፈጸም ሁኔታው ትራው ከባድ ነው። ነገር ግን ከኔ ከፍተኛ ልምድ በዚህ አካባቢ ያላቸው ሰዎች ሊኖሩ ይችላሉ። ነገር ግን እኔ ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ነገር ከሀገር ውስጥ የሚሆን ከሀገር ውጭ ያለውን እውቀት በመጠቀም ለውጥ ለማምጣት እንችላለን ብዬ ነው የማምነው። የህግ ባለሙያዎች ሀገር ውስጥ ያሉትን በሀገራችን ባለው የፍትህ ሁኔታ ባለው ጉድለት ብዙ የሚቆጩ ናቸው። ብዙ ሰው አስተዋጽኦ ለማድረግ ይፈልጋል። ስለዚህ ያንን የማስተባበርና የዛንዱ አቅም የመጠቀም የአመራር አቅም ስላለኝ በራሴ በሙሉ እምነት አለኝ የለን ኃላፊነት እወጣዋለሁ።
የህገ መንግስቱ አጣሪ ጉባኤ ሊቀመንበርም ይሆናሉ እና በአሰራር እስካልተቀየረ ድረስ የጠቅላይ ፍርድ ቤት ፕሬዚዳንት የህገ መንግስት አጣሪ ጉባኤ ፕሬዚዳንትም ይሆናል። ይሄ ቦታ ደግሞ ከሀገሪቱ ውስጥ አሁን በተለያየ ቦታ የሚነሱት ህገ መንግስቱን ተከትሎ የሚነሱት ጥያቄዎች በቀጥታ ወደዛ የመምጣት እድላቸው ሰፊ ነው የሚሆነውና እሱን እንዴት ነው የሚመሩት?
በህገ መንግስታችን እንደተቀመጠው የህገ መንግስት አጣሪ ጉባኤ ነው ህገ መንግስቱን የመተርጎም ስልጣን የተሰጠው። በእኛ ሀገር ፍርድ ቤቶች አይደሉም። በሌላ ሀገር በመደበኛ ፍርድ ቤቶች፣ በተለይ የበላይ ፍርድ ቤቶች ህገ መንግስት የመተርጎም ስልጣን አላቸው። ወይንም ደግሞ ህገ መንግስታዊ ፍርድ ቤት የሚባል የተለየ ፍርድ ቤት ይቋቋማል። የኛ ሀገር ግን ትንሽ ለየት ያለ ነው ህገ መንግስት ውስጥ የተቀመጠው እና እንዳልሽው በፌዴሬሽን ምክር ቤት ያለው የህገ መንግስት አጣሪ ጉባኤ ነው የህገ መንግስት የመተርጎም ስልጣን የተሰጠው። ስለዚህ እኔ እንደ ግሌ ህግ ባለሙያዎች ማህበር ያለው በማህበራችን በኩል ለህገ መንግስት አጣሪ ጉባኤ ጉዳይ አቅርበን እናውቃለን። ህገ መንግስታዊ አይደለም ብለን ያመንበትን ፍርድ ለአጣሪ ጉባኤ ውሰድ ውሳኔ የተገኘበት ሁኔታ አለ እና ማቃቸው እና የተከታተልኳቸው ጉዳዮችም አሉ። ስለዚህ የዚህ የአጣሪ ጉባኤውን የመሰብሰብ ላይ መምራትን ችግር አይኖርም።
በጣም አመሰግናለሁ ወይዘሮ መዓዛ። የመጀመሪያ ቀን ላይ ነው ያገኘነው። እርስዎም እንደጠቀሱት ደግሞ በጣም ብዙ ጉዳዮች እንደሚጠብቁት ተናግረዋልና መልካም የስራ ዘመን እያልን በቀጣይ ደግሞ ምን አከናወኑ ምን ሰሩ ብለን ጠብቀን መልሰን እንደውላለን። መልካም የስራ ጊዜ ይሁንልዎት።
በጣም አመሰግናለሁ።